ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 27 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ የሳምንቱን ዜና የምንተነትንበት የፍካሬ ዜና ዝግጅታችን ይቀርባል። በማስከተልም ተስተማረና ተጣፈ በሚል ርዕስ በፕሮፌሰር መስፍን ወልደ ማርያም የተደረሱትን መጻሕፍት ትችት አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። ወንጀለኛው ቴዎድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት አይመረጥም በሚል ተስፋ ያደረጉ ክፍሎች የተጋፈጡት የዚህን ወያኔ መመረጥ አጥብቀው ከገፉበት ምዕራባውያን ጋር ነበር ከማለታቸው በላይ በተለይ የማይክሮሶፍት ኩባንያ ኃላፊ ቢል ጌትስ ዋናው ደጋፊና የተቃዋሚዎቹ ተጻራሪ ነበር ሲሉ ምንጮች አጋልጠዋል። ቢል ጌትስ ከዚህ ቀደም መለስ ዜናዊን ሲያዳንቅና ሲደግፍ ሲያሞግስ የቆየ ዘረኛ ከመሆኑም በላይ የቢልና ሚሊንዳ ፋውንዴሽን በሚባለው ተቋም አማካይነት በአዳጊ አገሮች ያሉትን ተከላካይ ያጡ ዜጎች የአዲስ መድኃኒት መሞከሪያ እንዳደረጋቸውም ተዘግቧል። ይህ ለመሆኑ ሩሲያ ለምሳሌ ይህ ተቋም ወደ አገሯ እንዳይገባ የከለከለች ሲሆን፣ በቅርቡ የሩሲያው መሪ ቭላዲሚር ፑቲን የቢል ጌትስ ተቋም በኮንጎ ባካሄደው ሙከራ የኢቦላን በሽታ ቀስቅሷል ሲሉ በይፋ ወንጅለውታል። ከዚህ ቀደም የቢል ጌትስ ተቋም ሳይነግርና ሳያሳውቅ በህንድና በኬንያ ወጣት ሴቶችን አምካይ መድኃኒት መርፌ የወጋ ሲሆን፣ ህንድ ከሳው እስካሁንም ጉዳዩ እየተንከባለለ መሆኑም ሊታወቅ ተችሏል። በሶቪየት ህብረትና በስዊድን ህክምና የተማረች በአማራው አካባቢ አምካይ መድኃኒትና መርፌ ተወጋለች የተባለች አንዲት ኢትዮጵያዊ ዶክተርም ከቢል ጌትስ ተቋም ጋር አብራ እንደምትሰራ ከዚህ በፊት መጠቆሙን ታዛቢዎች ዳግም ጠቅሰዋል። ቢል ጌትስ የቴዎድሮስ ደጋፊና ጠበቃ ሆኖ የመጣው ይህ ግለሰብ የዓለም ጤና ጥበቃ ተቋም ኃላፊ ከሆነ እንደ ልቡ በአፍሪካ እንዲፈነጭ ከማድረጉም በላይ በክስ መልክ የሚመጡበትንም ያፍንልኛል ብሎ መሆኑም ይታወቃል። ቢል ጌትስ በሰዎች በላቦራቶሪ የተሰሩ የእህል ዘሮችን በአፍሪካ ይስራጭ ባይ ነውና በዚህም የወያኔን ድጋፍ ማግኘቱም ተዘግቧል። ቢል ጌትስ የአፍሪካ የጥቁር ህዝብ ቁጥር ይቀንስ የሚለው ይህን አቋም ከሚገፉት ኢሉሚናት የሚባሉ የሃይማኖት ልዩ ቡድኖች ተከታይ በመሆኑም ነው ተብሏል። የህዝብ ቁጥር በሁሉም መንገድ ካልተቀነሰ ዓለም ትጠፋለች ባዩ ቢል ጌትስ በተለይ በአፍሪካ በህንድና ቻይና ላይ ይህን አቋም እየገፋ መሆኑ ሊታወቅ ችሏል። ከዚህ ቀደም በናይጄሪያም ፋይዘር የተባለው የአሜሪካ ፋርማሲ ኩባንያ በናይጄሪያ ህፃናት ላይ ሙከራ ሲያደርግ ተይዞ ከ200 ህፃናት በላይ መግደሉን አምኖ በጉቦና በገንዘብ ክፍያ አለበቂ ቅጣት ተገላግሏል። የቢል ጌትስ ተቋም ጸረ ህዝብ ነውና ማዕቀብ ይደረግበት የሚለው ጥሪ በአሁኑ ጊዜ በአፍሪካ በተለይ እየተስፋፋ ነው። ቴዎድሮስ አድሃኖም በአዲስ ሹመቱ ለቢል ጌትስ አገልጋይ ሆኖ በህዝብ ላይ ብዙ ጉዳት ማድረሱ መጠበቅ ያለበት ነው ሲሉ ታዛቢዎች አስጠንቅቀዋል። በቢል ጌትስ ተቋም መስሪያ ቤት ላይ በአሜሪካ ሲያትልና ሌሎች ቦታዎች ኢትዮጵያውያን የተቃውሞ ዘመቻ ማድረግ አለባቸው ሲልም ኢሃፓ በበኩሉ መጥራቱም ተላልፏል።
የሰብአዊ እርዳታ ስርጭት ጉዳይ የሚከታተለው ግዛይ ኮሚቴ ስለ እርዳታና ስርጭት ጉዳይ በስልክ ያሰባሰባቸውን መረጃዎች አጠናቅሮ በቅርቡ ይፋ ባደረገው መግለጫ በርካታ አካባቢዎች እርዳታ ሳይደርሳቸው የዘገየ መሆኑን ለማወቅ ተችሏል። በመጋቢት ወር በነበሩት 4 ሳምንታት ውስጥ ከተጠየቁት አካባቢዎች ውስጥ 2% ብቻ እርዳታ የደረሳቸው መሆኑን ሲገልጹ ድርቅ ባጠቃቸው አካባቢዎች የእርዳታ መዘግየት የገጠማቸው መሆኑን ተክሶ ችግሩም እህልን ወደ ቦታው በማድረስና ከደረሰም በኋላ ማሰራጨትን እንደሚያጠቃልል ይጠቁማል። በደቡብ አካባቢ የእህል ዋጋ ጨምሮ የታየ ሲሆን በደቡብና ደቡብ ምስራቅ አካባቢም የውሃ እጥረት እንደነበረ ተጠቁሟል። በተያያዘ ዜና ማርቲን ፕሎት የተባለው የአፍሪካ ቀንድንና የደቡብ አፍሪካን ሁኔታ ትኩረት ሰጥቶ የሚሸፍነውና የሚዘግበው መጽሔት በማክሰኞ ግንቦት 22 ቀን እትሙ ኢትዮጵያ፣ የመንና ሶማሊያ ወደ ቀውስ እያመሩ መሆናቸውን ዘግቧል። በአፍሪካ ቀንድ አካባቢ ለሚደርሰው ቀውስ የዝናብ እጥረቱ የሚያስከትለው ችግር ሲሆን በየመን ደግሞ የጦርነት መጠናከርና መባባስ የሚያመጣው ጉዳት ነው ብሏል። በሶማሊያ በግንቦት ወር የዘነበው ዝናብ ከሚያዚያ ወር ጋር ሲወዳደር ጭማሪ ያሳየ ቢሆንም በአጠቃላይ ከ30 እስከ 60 በመቶ እጥረት እንዳለም ጠቅሷል። በኢትዮጵያ በሚያዚያ መጨረሻና በግንቦት ወር መጀመሪያ ላይ ዝናብ የጣለ ቢሆንም ዝናሙ ወቅቱን አልፎ በመዘገይቱና አነስተኛ በመሆኑ አሁንም የምርት እጥረት ሊኖር እንደሚችል ጠቁሟል። የሶማሌ ክልል ተብሎ በሚጠራው የኢትዮጵያ ግዛት በርካታ የቀንድ ከብቶች በመወደማቸው የምግብ እጥረት ያለመሆኑን ጠቅሶ ቢያንስ እስከ መስከረም ወር ድረስ ሲሰጥ የነበረው እርዳታ መቀጠል አለበትም ብሏል። በደቡብ በስምጥ ሸለቆ አካባቢ በምዕራብና ምስራቅ ሐረርጌ፣ በደቡብ ትግራይና በአማራው ሰሜናዊ ክፍል አካባቢ የዝናብ ዝቅተኝነት የተከሰተ ሲሆን በህዝቡ ዝቅተኛ የመግዛት አቅምና የእርዳታ ስርጭት አለመኖር ምክንያት ቀውሱ ከፍተኛ ሊሆን እንደሚችል ተገምቷል።
የእንግሊዙ ማሪስቶፕስ ኢንተርናሽናል ግብረሰናይ ተብዬ ድርጅት በኢትዮጵያ ልዩ ልዩ ቦታዎች በመዘዋወር እርጉዝ ሴቶች እንዲያስወርዱ ማድረጉ ተጋለጠ። የጤና ጥበቃ ሚኒስቴር ኃላፊዎች ይህ ግብረሰናይ ድርጅት አለፈቃድ የሚሰራውን ስራ ለማስቆም ሆነ ለመቆጣጠር ችሎታው የለንም ሲሉ የተደመጡ ሲሆን፣ ምክትል ሚኒስትር ከበደ ወርቁ ከማዕከል የተሰጠ ፈቃድ ባለመኖሩ ጉዳዩ የሚመለከተው የአካባቢውን ባለስልጣናት ነው ብሎ ሊያሳብብ መጣሩም ተዘግቧል። እንቅስቃሴው በተለይ በአማራዎችና ኦሮሞዎች አካባቢ ነው ያሉ ታዛቢዎች ይህን በነ ቢል ጌትስ የተደገፈ የተወሰኑ ህዝቦችን ቁጥር ቅነሳ ዘመቻ አንደምታውን ባለመሳት ከወዲሁ ማሪስቶፕስና ሌሎችንም መቃወም ያስፈልጋል ብለዋል። የነ ጌትስና ማሪስቶፕስ ጉዳይን በከፍተኛ ደረጃ መመርመር ያለበት የዓለም የጤና ጥበቃ ተቋም በወያኔው ቴዎድሮስ መመራቱም መረሳት የለበትም ተብሏል።
በኢትዮጵያ በተለይም በአዲስ አበባ በባርነት ደረጃ የሚሰቃየው ዜጋ ቁጥሩ ወደ 400 ሺህ ደርሷል ብለው የዘገቡ ክፍሎች ከነዚህ ውስጥ ወደ 20 ሺህ የሚጠጉ ህፃናት እንዳሉበትና አብዛኞቹም ሴቶች መሆናቸውን አጋልጧል። ረሃብ ተስፋፍቶበት ባለበት ሀገር ኢኮኖሚው አደገ የሚለውን ነጋጠባ ባዳኑም ሳይቀሩ ቢደግሙብንም አሁንም የቀን ገቢው 1.90 ዶላር ወይም 1 ብር ከ90 ሳንቲም መሆኑን የገለጡት ታዛቢዎች በድህነትና ረሃብ የተነሳ ወደ አዲስ አበባ የሚፈልሱ ቢኖሩም ወጣትና አቅመ ሔዋን ያልደረሱ ሴቶች ግን ባታላዮች ተደናግረው ወደ አዲስ አበባ መጥተው ለዘመናዊ ባርነት አይነት የቤት ስራ ብቻ ሳይሆን ለሴተኛ አዳሪነት ምን እንደሚሸጡ አጋልጧል። በአንዳንድ መሸታ ቤቶች ከ8 እስከ 12 ዓመት እድሜ ያላቸው ወጣት ሴቶች እንዳሉም ተዘግቧል። ከዚህ በተያያዘ አብዛኞቹ ለዘመናዊ ባርነት የሚሸጡት መንገድ አዳሪ የሆኑት የአማራው ክልል ከሚባለውና ከደቡብ መሆኑም የሚታወቅ ነው ሲሉ ታዛቢዎች አቅርበዋል። ወያኔ የአዲስ አበባ ህዝብ ቁጥር 4 ሚሊዮን ሊደርስ ነው ብሎ ቢቀጥፍም የመዲናይቱ ነዋሪዎች ቁጥር በጣም ከፍ ያለ መሆኑን የሚያጋልጡ ታዛቢዎች እየተስፋፋ ባለው ረሃብ የተነሳ ብዙ መቶ ሺዎች ወደ ዋና ከተማዋ መምጣታቸው የማይቀር ነው ብለዋል።
የአባይ ግድብ ስራ እንደተባለው በቅርቡ የሚጠናቀቅ ሳይሆን 2-3 ዓመት ዘግይቷል ያሉ ክፍሎች ለግድቡ መዋጮ ወይም እርዳታ በመጣጣቱ የተነሳ ወያኔ ከቻይና የ500 ሚሊዮን ዶላር ብድር መጠየቁን አጋልጧል። የግድብ ኮንትራክቶች አለጨረታ ለጣሊያኑ ሳሊኒ ኩባንያ መሰጠቱን የምትቃወመው ቻይና ከተጠየቀው ብድር ድጋፍ ጋር ቅድመ ሁኔታዎችን ለወያኔ ማቅረቧም ሊታወቅ ችሏል።
የበቆሎ ምርትን የሚያጠቃው የተምችትል በዛባሉ አካባቢዎች ሊስፋፋ እንደሚችል ያለም የምግብና የርሻ ድርጅት ያለውን ስጋት ገልጿል። በአሁኑ ወቅት ይኸው የተምችትል በኢትዮጵያ ውስጥ በ144 ወረዳዎች 53000 ሄክታር መሬትን እንዳጠቃና እስከሚቀጥለው መስከረም ድረስ በአፋር በቤኒሻንጉልና በኦሮሞና በትግራይ አካባቢዎች ሊስፋፋ ይችላል የሚል ግምት ተወስቷል። ተምቹን ለማጥፋት በርካታ ጥረት የተደረገ መሆኑ ቢገለጽም በቀላሉ የማይጠፋ በመሆኑ ቢያንስ ስርጭቱን ለመቆጣጠር ለረጅም ጊዜ የሚያገለግል እቅድ መወሰድ አለበት ተብሏል። እስካሁን ድረስ 36000 ሊትር የጸረትል ማጥፊያ በመጠቀም በ24000 ሄክታር መሬት ላይ ያለውን የተምችትን ለማጥፋት ቢሞከርም ትሉ በፍጥነት የመስፋፋት አቅም ስላለው ለመቆጣጠር አስቸጋሪ ሆኗልም ተብሏል። ዋና ምግቡ በቆሎ በሆነበት አካባቢ የትል መስፋፋት ከፍተኛ የምግብ ጥረት ያመጣል የሚል ስጋት አለ።
ባለፈው ሳምንት አርብ ዕለት በታንዛኒያ ዋና ከተማ በዳሬ ሰላም የአዛውንቶች የጤና አገልግሎትን አስመልክቶ በተካሄደ ኮንፈረንስ ላይ በሁለት ተቋሞች የቀረበ ጥናት ኢትዮጵያ፣ ሞዛምቢክ፣ ታንዛኒያና ዚምባብዌ በእድሜ ለገፉ አዛውንት ዜጎቻቸው በቂ የሕክምና አገልግሎት እንደማይሰጡ አረጋግጧል። በእነዚህ አገሮች አዛውንት ጤና የሚመደበው በጀት አነስተኛ ከመሆኑ ሌላ የተለያዩ አገልግሎት በመስጠት በኩልም ምንም የተጀመረ ነገር እንደሌለ ይገልጻል። ካራቶ ሀገሮች መካከል አዛውንቶችን ለመንከባከብ ስልጠና የወሰዱ ጥቂት ባለሙያዎች ያሉት ዚምባብዌ ስትሆን ሞዛምቢክ የስልጠና ማዕከል ያላት መሆኑም ተጠቅሟል። በተጠቀሱት አራት ሀገሮች ውስጥ ወደ ሆስፒታል ለመሄድ እድል ያላቸው በሽተኛ አዛውንት በጣም ጥቂት ሲሆኑ እድል አግኝተው ወደ ሆስፒታል የሚሄዱትም በሽታቸው በእድሜ መጥፋት የሚመጣ መሆኑና ምንም ማድረግ እንደማይቻል በሐኪሞች እየተነገራቸው ይመለሳሉ ተብሏል። ከመንግስት ምንም አይነት ድጋፍ የማይደረግላቸው አዛውንት ያስቀመጡት ወይም ከዘመድ አዝማድ የሚያገኙት ገንዘብ ወደ ሆስፒታል ለመጓጓዝም ሆነ በሆስፒታል የሕክምና አገልግሎት ለማግኘት የሚያስፈልገውን ወጪ የማይሸፍን መሆኑን ጥናቱ ገልጿል።
ወያኔ ሁሉን ቅጥረኛ ተጠቅሞበት የሚጥል ባለመሆኑ በ1997 ዓመተ ምህረት ምርጫ ለወያኔ አገልጋይ በመሆን በትግል ላይ ጉዳት ያደረሰውና ቅንጅትንም በማፍረስ ምክንያት የነበረው ልደቱ አያሌው በንግድ መስክ እንዲሰማራ ከወያኔ በተደረገለት ድጎማና ድጋፍ ላይናታች ያለ ነው ተባለ። በላሊበላ ተራራ ላይ እስካሁን 39 ሚሊዮን ብር የጠየቀውን ትልቅ ሆቴል እየገነባ ሲሆን ቀሪውንም ባንኮች እንደሚያበድሩት ቃል ተገብቶለታል። አላሙዲ በሰጠው ሰፊ የቢሾፍቱ ቪላ ውስጥ የሚኖረው ልደቱ ቀደም ፍቃድ አግኝቶ መኪናዎችን ከገልፍ አገሮች እያስገባ ይሸጥ እንደነበርም ያስታወዙ ዘጋቢዎች ልደቱ ኔስት የሚል የቤት ግዥና ሽያጭ ኩባንያ ማቋቋሙና ኤልኤ ያማካሪዎች ኩባንያ መመስረቱን ገልጿል። በላሊበላ አውሮፕላን ማረፊያ የስጦታ ሱቅና የላሊበላ ቶፕ 12 ሆቴል ባለቤት እሸቱና የሆቴል የመኪና አከራይ ኩባንያ ኃላፊ ቸሩ የንግድ ተባባሪዎቹም ናቸው ተብሏል። ፖለቲካኛ ነኝ ብሎ ሲነሳ ተልኮ ቢነገራቸውም አላምን ብለው ያደነቁት ብዙዎች ውሎ አድሮ ጸያፍ ተግባሩን ሲያዩ ልደቱ ክደቱ ብለው እንደጠሩትም ይታወቃል።
ግብጽ የጀመረችውን ከበባ በመቀጠል ከሻቢያ ጋር በመስማማት የኦነግ ቡድን በካምፓላ ቢሮ እንዲከፍትና የንግድ እንቅስቃሴ እንዲያደርግም ፈቅዳለች ሲሉ የውስጥ አዋቂዎች ጠቁመዋል። ከዚህ በፊት ኦነግ በኬንያ መሬት በሻቢያ አማላጅነት ሞያሌ አካባቢ የጦር ሰፈር አቋቁሞ እንደነበርና ወያኔ ድንበር አቋርጦ ገብቶ እንደደመሰሰው የጠቀሱት ታዛቢዎች ይኸው ጦር ወያኔን በሞያሌ ሰርገው ሊገቡ የሞከሩ ሁለት የኢሊሃቅ አባላትን መያዙና በዲማ ነጎ ትዕዛዝ መግደሉንም ያስታውሳሉ። በካምፓላ ገና የፖለቲካ ጥገኝነት ሳይሰጣቸው የንግድ ተቋሞችን የከፈቱና የገንዘብ ምንዛሪ ሱቆችን ያቆሙት ኦነጎች የንግዱ ገንዘብና ተጠቃሚ ሻዕቢያ መሆኑን ሲክዱ አልተደመጡም ተብሏል። አንድ የኡጋንዳ የጸጥታ ተቋም የተወሰኑ የኦነግ አባሎችን ለሻዕቢያና ግብጽ ስለላ ያካሂዳሉ ብሎ ቢይዛቸውም መሐመድ አብደላ ሰሃፈርና ሌሎች በግንቦት 8 መለቀቃቸው ሊታወቅ ችሏል። ይለቀቁ ብሎ ትዕዛዝ የሰጠው የኡጋንዳ ሴኩሪቲ ኃላፊ ሄንሪ ቲሙኬንዴ ከግብጹ ባለሀብት ኤልዛጌት ጋር በጥቅም የተያያዘ ነው ተብሏል።
በጋምቤላ የመሬት ነጠቃ ተቃዋሚ የነበሩት የ65ቱ ዓመት አዛውንት አሞታጓ በወያኔ አገዛዝ ለረጅም ዓመታት ከታሰሩ በኋላ የወያኔ ከፍተኛ ፍርድ ቤት የተከሰሱበትን የሽብርተኛ ክስ ውድቅ አድርጎ ተራ የወንጀል ክስ እንዲመሰረትባቸው የወሰነ መሆኑም ይታወቃል። ይህ ፍርድ ቤት በዋስትና መብት ቢከለክላቸውም የፌዴራሉ ጠቅላይ ፍርድ ቤት በ50,000 ብር ዋስ ለቋቸው ጉዳያቸው ባለፈው ሳምንት ውስጥ ፍርድ ቤት ቀርቦ የመከላከያ ክርክር ያቀረበ መሆኑም ታውቋል። አሞታጓ በኬንያ የሃይማኖት ትምህርት ላይ የተማሩ መሆናቸውና መጽሐፍ ቅዱስን በአኙዋ ቋንቋ መተርጎማቸውን ገልጸው በኮምፒውተራቸው ውስጥ የተገኘው የመሬት ንጥቂያን የሚቃወም ሰነድ የተዘጋጀው አኙዋክ ሰርቫይቫል በተባለ ድርጅት መሆኑና የእሳቸው አለመሆኑንም ተናግረዋል። ለረጅም ጊዜ በማዕከላዊ በጨለማ ውስጥ የታሰሩ መሆናቸው ግፍ የተሰራባቸው መሆኑን ከመግለጻቸው በላይ አቃቤ ሕጉ ለክስ ያቀረበው ሰነድ ላይ በኃይል አስገድደው እንዳስፈረሟቸውም ገልጸዋል። 5 የመከላከያ ምስክሮች ቀርበው የ3ቱ የተሰማ ሲሆን የ4ኛውን ምስክርነት ለመስማት ቀጠሮ ለሰኔ 5 ቀን ተቀጥሯል።
ወያኔ ቀደም የኢትዮጵያ ሺፒንግ ላይንስ ተብሎ የሚታወቀውን ተቋም ለቻይና አሊያም ለዴንማርክ ኩባንያ ሊሸጥ መነሳቱ ተነገረ። የበርበራን ወደብ ዱባይ ከገዛው በኋላ ለወያኔ የ19% ድርሻ ቢሰጠውም የመርከብ ጉዞ ተቋሙን አስቀድሞ መሸጡን መርጧል ያሉ ክፍሎች ኢትዮጵያን ወደቦች ያሳጣው ወያኔ በዚህ መስክ አሁንም ኢትዮጵያን የሚጎዳ ስራ እየሰራ ነው ብለዋል።
የወያኔ የጸጥታ ተቋም በለገጣፎ አጥሮ ያስቀመጠውን ከህዝብ የተቀማ መሬት በሚመለከት ውዝግቡ መቀጠሉ ተነገረ። ይህ ቦታ በቂ ካሳ ሳይከፈል ከባለቤቶቹ የተነጠቀ ነው ብሎ አቤት ያለው የአካባቢ አስተዳደር አዱልጋን ቶሌራ ከቦታው መባረሩን ያስታወሱት ታዛቢዎች በቅርቡ የቀረቡትን ተቃውሞዎች ውድቅ ሆነው ቀርተዋል ብለዋል። በመሬቱ ላይ ግንባታ እናካሄዳለን ባዩ የወያኔ ዋና የጸጥታ መስሪያ ቤት ለነጠቀው መሬት ካሳ አልከፍልም እንዳለ መቀጠሉ መብቱ ነው ሲል አንድ ከፍተኛ የወዴድ ባለስልጣን መናገሩን ተጠቅሷል።
የመኖሪያ ፈቃድ ሳይኖራቸው በሳውዲ አረቢያ የሚኖሩ ኢትዮጵያውያን ቁጥር ከ150 እስከ 200 ሺህ ሲገመት የሳውዲ መንግስት እስከ ሰኔ 20 2009 ዓ.ም እንዲወጡ ያስተላለፈውን ትዕዛዝ አክብረው እስካሁን የተመለሱ ዜጎች ቁጥር ከ30 ሺህ አይበልጥም ተብሏል። የወያኔ አገዛዝ ባለስልጣኖች የኦርቶዶክስ ቤተክርስቲያን መሪ ተብየውና የዲያስፖራ ማህበር የተባለው አፍቃሪ ወያኔ ድርጅት ስደተኞች እንዲመለሱ ከፍተኛ ቅስቀሳ ቢያደርጉም ቅስቀሳዎቹ የስደተኞቹን ቀልብና ጆሮ ሊስቡ ያልቻሉ መሆኑም ታውቋል። የወያኔ አገዛዝ ስደተኞቹ እንዲመለሱ ከፍተኛ እንቅስቃሴ የሚያደርገው ለስደተኞቹ አዝኖ ሳይሆን ቀደም ብሎ እንደተጠቀሰው የፖለቲካ ስደተኞችን በቁጥጥር ስር ለማድረግ ካለው ከፍተኛ ፍላጎት የተነሳ ሲሆን፣ በሌላ በኩልም ወደፊት ዜጎች ወደ ሳውዲ የሚዘልቁበትን ተቋም በግሉ ለመቆጣጠር በመፈለግም ነው ተብሏል። ከ2 ዓመት በፊት የሳውዲ መንግስት ህገወጥ ስደተኞችን ለማስወጣት ተመሳሳይ እርምጃ ወስዶ እንደነበርም ይታወሳል።
የአፍሪካ ህብረት መናኸሪያ መስሪያ ቤት የሆነችው አገር በወያኔ አገዛዝ ስትሰቃይ የአፍሪካ መሪዎች በየስብሰባዎቻቸው እያዩ እንደራይ የሆነው ቃል ለመተንፈስ የማይፈልጉበት ምክንያት ምንም አያስደንቅም በማለት አንድ የደቡብ አፍሪካ ምሁር ገልጸዋል። ምሁሩ የአፍሪካ ህብረት ዓላማ ከመያደርጋቸው ጉዳዮች መካከል አንዱ ነጻነትና ፍትህ መሆኑ ግልጽ ሲሆን የህብረቱ መናሃሪያ ሀገር ለዚህ ተምሳሌት መሆን ነበረባት ካሉ በኋላ ኢትዮጵያና አፍሪካ እያደጉ ነው ከሚለው መዝሙር ባሻገር የወያኔ አገዛዝ ምን ያህል አምባገነን መሆኑን መረዳት አለብን። የህዝብ መብት መከበር የእድገት ጠላት ነው፣ ነጻነት ከተጠበቀ እድገት ይጓተታል ይጫጫል በሚል አጉል ፈሪጥ የሚቃወመውን ሁሉ እያፈነና እየገደለ ያለ ፈተና ይሰረቃል በሚል አስቂኝ ምክንያት የኢንተርኔት አገልግሎትን ሙሉ በሙሉ የሚዘጋ ጨካኝ አገዛዝ መሆኑን መረዳት ያስፈልጋል ብለዋል። ሌሎች የአፍሪካ መሪዎች በግብዝነት አይተው እንዳላዩ የሚሆኑት ራሳቸውን በተመሳሳይ መልኩ በአገራቸው ህዝባቸውን በጥይት የሚቆሉ አምባገነኖች በመሆናቸው ነው ካሉ በኋላ የአፍሪካ ህብረት ስብሰባዎችና መድረኮች የጋራ ግብዝነት መስተናገጃ ሆነዋል ብለዋል። በመጨረሻም ኢትዮጵያ ለአፍሪካ ሀገሮች ማዕከልና ተምሳሌት ልትሆን የምትችለው በታሪካዊነቷ ብቻ ሳይሆን ለህዝቧ በምትሰጠው ነጻነትና የመብት መረጋገጥ በመሆኑ ህዝቡ ይህን ጉዳይ እንዲጨብጥ ብዙ ጥረት መደረግ አለበት በሚል መልእክት አስተላልፈዋል። የቻይና ኩባንያዎች የወያኔ አገዛዝ ባለስልጣኖች ሸሪክ በመሆኑ የኢትዮጵያን ኢኮኖሚ እየተቆጣጠሩት መሆኑ የሚታወቅ ሲሆን ባለፉት 2-10 ዓመታት ውስጥ ብቻ ከ4 ቢሊዮን ዶላር በላይ የሚገመት መዋለ ንዋይ በማፍሰስ በተለያዩ የሥራ መስኮች ላይ ተሰማርተዋል። ይህን ያህል ገንዘብ አውጥተው በየመስኮቹ ሥራ አገኙ የተባሉት ኢትዮጵያውያን ቁጥር 111 ሺህ ብቻ ነው ተብሏል። ቻይና ይህን ያህል ወጪ አውጥታ የተለያዩ ሥራዎችን የምታካሂደው በአንድ በኩል የጥሬ ሀብት በሌላ በኩል ደግሞ ለሸቀጦቿ ገበያ ለማግኘት ሲሆን በሙስና የተጨማለቁት የወያኔ ባለሥልጣኖች በይፋ የማይታወቅ በርካታ ገንዘብ እንደዘረፉም ይታወቃል። አገር አቀፍ የትምህርት ምዘናና የፈተና ኤጀንሲ የሚባለው የወያኔ ተቋም አርብ ዕለት የኢንተርኔት አገልግሎት የተቋረጠው ፈተና ይሰረቃል ከሚል ስጋት አይደለም በማለት መግለጫ ሰጥቷል። ድርጅቱ በሰጠው መግለጫ ቀደም ብሎ ሌሎች የወያኔ ባለስልጣኖች ሲሰጡ ከነበረው መግለጫ ጋር የሚቃረን በመሆኑ የኢንተርኔት አገልግሎት የተዘጋው ያገዛዙ ተቃዋሚ የሆኑ ወገኖችን ለመቆጣጠር ነው የሚለውን ግምት በከፍተኛ ደረጃ አጠናክሮታል።
ታላቁና ታጋይ ጀግና ኮሎኔል አስናቀ እንግዳ ግንቦት 20 ቀን 2009 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። ኮሎኔል አስናቀ እንግዳ ከአጼው ዘመን ጀምሮ ሶስቱንም ስርዓት የታገሉና በአገራችን ዲሞክራሲና አንድነት እውን እንዲሆን በብርቱ የጣሩ አርበኛ ነበሩ። በአጼው ዘመን በአገዛዙ ላይ ባደረጉት ተቃውሞ ለረጅም ዓመታት እስር የተዳረጉ ሲሆን የደርግን አምባገነን አገዛዝ በመቃወም ታግለዋል። በደርግ ዘመን የሃፓ ነጻ ባወጣው አካባቢ አገር ወዳዶችን በማስተባበርና ለትግል በማሰለፍ ከፍተኛ ጀብዱን ፈጽመዋል። የወያኔ አምባገነንና ዘረኛ አገዛዝንም ከመሰረቱ በመቃወም ከፍተኛ ትግል ያካሄዱ ሲሆን በስደት በነበሩበት በአሜሪካ በጽሑፍም ሆነ በንግግር ታጋይ ድርጅቶችን ሲመክሩና ሲያበረታቱ ኖረዋል። ኮሎኔል አስናቀ በኢትዮጵያ ሉዓላዊነት በዲሞክራሲና በህዝብ አንድነት እንዲሁም በጾታ እኩልነት ላይ ከፍተኛ እምነትና አቋም የነበራቸው ሲሆን እነዚህን የሚመለከቱ በርካታ መጻፎችን ጽፈው ለኢትዮጵያውያን አበርክተዋል። ለሀገሩና ለወገኑ ህይወቱን የሰጠ ታጋይ ቢሞት ሞት አይባልምና ኮሎኔል አስናቀ እንግዳ በህይወታቸው ለሀገራቸውና ለወገናቸው ያበረከቱት መልካም ተግባርና የከፈሉት መስዋዕትነት በመጪው ትውልድ እየታወሰም ለዘላለም ይኖራል።
ከቆጥ ሸበለው አጥጋም ሰው ሸበለው ይከብዳልና ሸበለው ታያቂ ታለው ሸበለው ከሳተቆረ ሸበለው ብለው ቢደፉ ሸበለው ያመረረ ሸበለው ሲበለው አይማለዱት ሲበለው ሰው ይበድሉ ሲበለው ከሲፈለተው ሲበለው ከጁ ሲወዱ ሲበለው ተራዋን ጫኑ ሲበለው ሰው ይበድሉ ከሲፈለተው ሲበለው ከጁ ሲወዱ ተራዋን ጫኑ ሲበለው ልጇ ቢመጣ ሲበለው መቤት አሏት ሲበለው ስሟን የነኩ የተዳፈሯት ሲበለው ልጇ ቢመጣ መቤት አሏት
እኔ ራሴ ቤተሰቤ ብዙዎቹ ከአድዋ ከንትጮ ነው እንደዚህም ብለን ቋንቋውን አለመናገራችን እና ምን አለማለታችን ይሆናል እንዴ ተያዝነን
ይሄ አማራ ሚለው ነገር ምን ነገር ነው መነጋገር ያለብን ጉዳይ ይመስላል ውክልና ለውክልና አስቸጋሪ የሌለ ነገር መወከል አይቻልም የለም አማራ የሚባል ነገር
እኔ ራሴ ቤተሰቤ ብዙዎቹ ከአድዋ ከንትጮ ነው
እኔ እንደማቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም ያባይን ሲሻገሩ ያለው አለ ጎንደር ያለ ሰሜን አለ አርማጭሆ ልታይጸገዴ አለ ጎንደር ያለ ሰሜን አለ አርማጭሆ ልታይጸገዴ አለ ሸዋም እንኳን ትንሽ ዋጋ ስንመጣ
እኔ ራሴ ቤተሰቤ ብዙዎቹ ከአድዋ ከንትጮ ነው
ሸዋም እንኳን ትንሽ ዋጋ ስንመጣ ነጥ ጣራ መንዝ ቡልጋ ተጉለት ምንጃ ማን ተውሎ በጣጣሳ ወሎም ብንገባ እንደዚያው ነው አማራ የሚባል ነገር አማራን ወክላሉ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ ነው ወይ አብዱአል ያዘውይ ያንድ ችግር ያለበት ሰውዬ መስሎ ነው ይታይ በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም የለም
ሲበለው ባይወለድስ ሲበለው የሰው መራጭ ሲበለው ሲራብ ወገኑ ሲበለው ክብሩ ለዋጭ ሲበለው አይመኩበት ሲበለው ጋሻ አይሰጡት ሲበለው እህል የፍች እንጂ ሲበለው ገብቶ ማጅት
ግለሰቡ ነው ወይስ ታሪካችን የከሸፈው
ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባው ቃሉ ለችደጁ ደሙ እንዲከረፋው
ተስተማረና ተጣፈ ከዳግማዊ አደፍርስ የመጽሐፍ ግምገማ ፕሮፌሰር መስፍን ወልደማርያም መጽሐፍት መጽሐፍ ዝም ብለው ከመሬት ተነስተው እንዲያው በግድየለሽነት በማን አለብኝነትና በማን አህሎኝነት እንጻፍህ ብለው የሚያካሂዱት ያጉራ ዘለል ሥራ መሆን የለበትም። በቅድሚያ መሟላት ያለባቸውና የግድ የሚሉ ጉዳዮች አሉ። ከነዚህም ጉዳዮች አንዱና ዋነኛው የሚጽፉትን ታሪክ መኖርና ያንኑ ደግሞ በኃላፊነት ስሜት ለመወጣት መጻፍ ነው። በተለይ ያገረን የህዝብንና የተከታታይ ትውልዶችን ታሪክ መዝግቦ ለመጪ ትውልዶች ለማቆየት የህዝቡን ኑሮ መኖርን ከክፋትና ከቂም በቀል የጸዳ አእምሮን እና ልቦናን ማዳበር የግድ ይጠይቃል። ይህ ማለት ያገርንና የትውልድን ታሪክ እንዳለ ባይሆንም ከእውነቱ በፍጹም ባላፈነገጠ ሁኔታ በታሪክ ቀመስ ልብ ወለድ መልክ እንኳ ለማቅረብ በመጀመሪያ በቦታው መገኘት ብቻ ሳይሆን የባለ ታሪኩን ህዝብ ኑሮ መኖርን ይጠይቃል። በአካል በህሊና በእውቀትና በመርምር አብሮ መኖርን ዝም ብለው ሰለሞን ጫጫሩት መጽሐፍ የመማሪያና የማስተማሪያ ክብር እሴት ሊሆን አይበቃም አይችልምም። እውነቱ በሐሰት ተለውሶ ወይም ብዙ ሐሰትና ቅጥፈት በስስ እውነት ተቀባብቶ መጽሐፉ ሲጀምር የነበረው ፍሬ ሐሳብ መሃል ላይ ወይም ወደ ማብቂያው ላይ ጠፍቶና ከሌላ ሐሳብ ጋር ተምታቶ ሲደመደም የሆነ ችግር አለ ማለት ነው። አገራችን ኢትዮጵያ ደግሞ ጥሩ ትጉህና ደፋር ጸሐፍት ነበሯት። ጥቂቶቹን ለመጥቀስ ያህል አቤ ጉበኛ አልወለድምን ሞቻለሁኝንና ሌሎቹን ብርቅ መጽሐፍቱን ሲጽፍ ሐዲስ ዓለማየሁ ፍቅር እስከ መቃብርን ሲጽፉ ብርሃኑ ዘሪሁን የአብዮት ዋዜማን ማግስትንና ሌሎች መጽሐፍትን ሲጽፍ ይልማ ሀብተየስ ያልተከፈለ ዕዳ የተሰኘውን ቲያትራዊ ድርሰት ሲጽፍ የዛሬን አያርገውና ጌታቸው አብዲ ጓድ ለጓዱ ጓድ ሊሆን አይችልም የሚለውን ትኩረት ሳቢ ሀረግ ያካተተበትን ቲያትራዊ ድርሰት ሲጽፍ ወዘተ ወዘተ ኖረውት ነው። ሎሬት ጸጋዬ ገብረ መድኅን ግጥሞቹንና ቲያትሮቹን ሲጽፍና ሲያደራጅ ኃይሉ ገሞራው ሲጽፍ ሲገጥምና ሲቀኝ ደብተራው ጸጋዬ ገብረ መድኅንና ሌሎች የዴሞክራሲያ አዘጋጅ ቦርድ አባላት ሲጽፉ ኖረውት ነው። ማንነትን ላለማግነን ስል ብቻ ሳላነሳቸው የማልፋቸው በሕይወት ያሉ ጸሐፊዎች አገራችን አሁንም እንዳሏት እግረ መንገዴን አንስቼ ልለፍ። የሚያስፈልገው ዓይንን ገለጥ ማድረግና ከራስ ባሻገር ማየት መቻል ነው። ይህን ግልጽ ደብዳቤ እንድጽፍ ያስገደደኝ ብዙ በጣም ብዙ እምቢልታ የተነፋለትና ብዙ ከበሮ የተደለቀለት አዳፍኔ በተሰኘ ርዕስ የጻፍከውን መጽሐፍ ተብሎ ነገርን ማንበቤ ነው። ባለን የእድሜ ልዩነት ምክንያት ኢትዮጵያዊ ጨዋነትን መሰረት አድርጌ አንቱ እያልኩኝ ልጽፍልህ ጀምሬ ነበር። የኔ አንቱታ የሚመነጨው ከአንገት በላይ ከከንፈር ላይ የሚነፍስ ሳይሆን ከውስጥ ከአንጀቴ የሚፈልቅ ነውና ለአንተ ሲሆን እምቢ ስላለ በአንተታ ላስኪደው ተገደድኩ ወደድኩም። ከዚህ በፊት በአማርኛም ሆነ በእንግሊዝኛ ከጻፍካቸው መጽሐፍት ውስጥ የተወሰኑትን ያነበብኩ በመሆኔ የተነሳና የጽህፈት ስራህ መነሻና መዳረሻው ያንን የታገለ ትውልድ መራገም መሆኑን ስለማውቅ ቁም ነገር አገኝበታለሁ ከሚል ሳይሆን ከበሮ ደላቂዎቹን ለመታዘብ ስል ነው ያነበብኩት። መጽሐፉን ማንበቤን ጀምሬ እስከምጨርሰው ድረስ የተረዳሁትም ከአምናም ዘንድሮ ምንም ያልተለወጥክ መሆኑንና ለከርሞም የማትለወጥ መሆንህን ነው። አዲስና የተለየ ንድፈ ሐሳብ ልታመነጭ ያልቻልክ ያንኑ እጅጅ ያለ ትውልድ የመሳደብ ተግባር ላይ የተሰጠህን ሚና መጫወትህን ብቻ ነው የታዘብኩት። ያው እኒያን ሁለት አስከፊ ስርዓቶች ታግሎና አይከፍሉ ውድ ዋጋ ከፍሎ ያስወገደና ሶስተኛውን ክፉ ስርዓት እየታገለ ያለ ትውልድን መራገም ማጥላላትና ማቆሸሽ የዘወትር ተግባርህን የከለስክበት እንጂ ምንም አዲስ ነገር የሌለበት ፍሬከርስኪ መሆኑን ነው የተገነዘብኩት። እግረ መንገዴንም ከበሮ ደላቂዎቹንና የአይጥ ምስክር ድንቢጥ አይነት አዳናቂዎችንም ታዘብኳቸው። አንዳንዱን ትዝብቴንም ወደ ኋላ ላይ አመላክትሃለሁ። ልቀጥል። ሰፊውን የዚህን መጽሐፍና የአንተ የጸሐፊውን ስነ ልቦና ግምገማና ትችት ለመጪው ትውልድ ልተወውና እኔ ለጊዜው ከላይ ከላዩ ነካ ነካ አርጌ ብቻ ልተወው። ይህን የማደርገውም ይህ ደብዳቤ ግልጽና ያልታሸገ በመሆኑ ሌሎች አንባቢዎች አሉትና አንባቢዎችን ያላግባቡ ላለማሰላቸትና ውድ ጊዜያቸውን ላለማባከን ነው። ብዙ አዳፍኔን ሲያነቡ የባከነ ወይም የሚባክን ጊዜ አለና በዚያ ላይ ደግሞ ገና መጪ ትውልዶች መጽሐፉን አንበውና በግዚያቱ ከነበሩ ታቆች ጋር አገናዝበው የመመርመር ስራውን ከኔ በተሻለ ሁኔታ ይወጡታል ብዬ ስለማምንም ነው። ለኔ አገርንና ታሪክን ተረካቢ የሚሆን መጪ ትውልድ አለ። ያ መጪ ትውልድ ደግሞ የባህል የታሪክና የሁሉም ነገር ግንዛቤው ከቀደሙት ትውልዶች የበለጠ የዳበረ ነው የሚሆነው ብዬ የማስብና የምቀበል ሰው ነኝ። ለኔ መጪ ትውልድ የሚነሳውና ዕውቀቱን የሚገነባው ከምንም ከባዶ አይደለም። ከሱ በፊት የነበሩትና የቀደሙት ትውልዶች በጣሉለት የታሪክና የባህል መሰረት ላይ ስለሆነ ዕውቀቱ የሚገነባው መጪ ትውልድ ሁሌም የተሻለ ነው። ምንም ያህል አደናቋሪና አደናቃፊዎች ብትበዙበትም አዎ ምንም ያህል አደናቃፊ ጋሬጣዎች ቢደነቀሩበትም የተሻለ ዜጋ ይሆናል ብዬ የማምንም ነኝ። አንዳንዱ ሰው ግን ከሱ ከራሱ መሞትና ማለፍ በኋላ ምንም ቀጥሎ የሚመጣ ነገር ያለ አይመስለውም። ስለሆነም ቀቢጸ ተስፋ ያጠቃዋል። ያንኑ የራሱን ቀቢጸ ተስፋ ደግሞ ለሌሎች ሊያስተላልፍና ሊያጋባ ሲማስን ይገኛል። ይኸው ከኛ ሞት በኋላ ምንም ነገር የሚለው ቀቢጸ ተስፋ ነው አንተንና መሰል ዶክተር ፕሮፌሰሮችን አሁን የምትሉትንና እየሆናችሁ ያላችሁትን አይነት ሁኔታ እንድትሆኑ እያደረጋችሁ ያለው። ምን ማለቴ እንደሆን ላሳይ። የሸገር ኤፍኤም የቅዳሜ ጭውውት አቅራቢ በቁልምጫ ፕሮ እያለች ከሞቱ በኋላ እንደምን ሊታወሱ ይፈልጋሉ ብላ ብትጠይቅህ ለዚህ ከፍተኛ ቁም ነገር ለያዘ ጥያቄ የሰጠኸው መልስ በጣም አስገራሚ ነበር፣ አስጸያፊም። እኔ ከሞትኩ በኋላ ታሰብኩ አልታሰብኩ እኔ ምን አገባኝ የሚል ነበር። እንደምን ያለ አሳፋሪና አስተዛዛቢ መልስ ነው! ይህ አይነቱ መልስ እኔ ከሞትኩ በኋላ ሰርዶ ቢበቅል ባይበቅል ምን አገባኝ ከሚለው አባባል የሚለይበትን አንዳች ምክንያት የሚነግረኝ ይኖር ይሆን? አይጠፉምና እነማን እንደሆኑ ወረድ ብዬ አመላክታለሁ። እነሱ ከሞቱም በኋላ ትውልድም ምንም ነገር የለማ። አምባገነኖችና አርጋጭ አሸርጋጆቻቸው ሌላኛዎቹ የዚሁ ቀቢጸ ተስፋ ስነ ልቦና ተጋሪዎችና አራጋቢዎች ናቸው። በመጽሐፍ ውስጥ ስልጣናቸውን በትውልድ ወይም በዘር ሐረግ አገኙት ብለህ የምትከራከርላቸው አጼና ከነከርማን ኮሆን ጋር ተመሳጥረህ ወደ ሐራሬ የሸኘኸው ፈርጣጩ ኮሎኔል ዋነኛዎቹ ምሳሌዎች ናቸው። አጼው እኔ ከሞት ወይ ዘውዴ ከተናጋ ምድር ከፍ ሰማይ ደግሞ ፀሐይንና ጨረቃን እንደያዘች ዝቅ ይላሉ። እዚያ በኋላ እንኳን መጪ ትውልድ አሁን ያለኸውም አበቃልህ ብለውና ባጫፋሪዎቻቸውና በውጭ የጥቅም ተጋሪዎቻቸው ይህንኑ አስብለው ሊያደነቁሩን ሲሞክሩ ከረሙብን። ያ እነ መንግስቱና ገርማሜ ንዋይ እንዲሁም እነ ዋለልኝ መኮንንና እነ ማርታ መብራቱን የተከተለው ትውልድ ደርሶ አሻፈረኝ እስኪል ድረስ እድሜ ለርሳቸው እያስባሉ ህዝብን ለረሃብ እርዛትና ለደዌ ዳርገውት ኖሩ። መሐይሙ ኮሎኔልም በጊዜው ለተነሳ ማንኛውም አስተዳደራዊ ፖለቲካ፣ ምጣኔ ሀብትና ማህበረሰባዊ ጥያቄ ሁሉ ጦርነትና ሽብር መፍትሄ እየመሰለው በፍርጠጣ ሐራሬ እስኪገባ ድረስ ያለኔ ኢትዮጵያ የምትባል አገርህን አታገኛትምና የማደርግህን ሁሉ ባደርግህ እሺ ብለህ ተገዛ እንጂ እኔ ከሌለው አገርም ምንም አትኖርም እያልና አጫፋሪዎቹም እውነቱን ነው እሱ ከሌለ አገር ይፈርሳል እያሉ ስንቱን ዜጋ ለጦርነት እየማገዱትና ሽብርን እያስፋፉ ኖሩ። ነገርን ነገር ያመጣዋል ሆነና የአምባገነኖቹን ጉዳይ አነሳሁት እንጂ ዋናው ጉዳይ ከአዳፍኔና ከአንተ ከደራሲው እንዲሁም ከጨብጫቢዎቹ ጋር ነውና ወደዚያው ላምራ። አዳፍኔ ገጽ 12 ላይ ልውሰድህና እስኪ የጻፍከውን ረጋ ብለህ አንብበው። ያ እነ ገርማሜ ንዋይና እነ ዋለልኝ መኮንንን የሚያራግም አባዜ በጣም ወደ ኋላ ወስዶ ያስረግምህ ገባ። እኛ እንደ አገርና እንደ ሕዝብ አለን የምንለውን ታሪክና ቅርስ ማራከስ ማዳፈን የተልእኮ መነሻና መድረሻ ነውና አሁን ደግሞ ተንጠራርተህ የመተማው ሰማዕትን አጼ ዮሐንስን ማራከስ ላይ ገባ። ያለምንም ሀፍረት በአገር ክህደት ውንጀላ ጀመርካቸው። ለዚህ አሳፋሪና አስነዋሪ ውንጀላ ደግሞ በመስክርነት የተጠሩት አንድ ሀጋይ ኤርሊክ የተባለ የውጭ አገር ጸሐፊና አቶ ተክለጻድቅ መኩሪያ ናቸው። የውጭ አገሩን ጸሐፊ ለመስክርነት በጠቀስክበት ፍጥነት እዚያው በዚያው አስተሳሰቡ የተምታታበት ብለህ ማስረጃህን እንክትክቱን ስለምታወጣው እኔ የምለው የለኝም። ውንጀላህን ያጠናከረልህ መስሎህ ግን አቶ ተክለጻድቅ መኩሪያ የሚከተለውን ይላሉ ብለህ ያቀረብከው በደንብ ያልተረጋገጠ ማስረጃ ላይ ላተኩር። ከዶጋሊው ጦርነት ወዲህ የጦር ጠቅላይ አዛዥነቱን ንጉሠ ነገሥቱ ከራስ አሉላ አንስተው ለታላቅ ወንድም ልጃቸው ለራስ ኃይለ ማርያም ሰጥተው አሉላን በሐማሴን ግዛት ስለወሰዳቸው ቅሬታ ነበራቸው ይባላል። በዚያውም በተደረሰበት የእውቀትና የምርምር ደረጃ የዚህ ይባላል ተብሎ የተጻፈን ታሪክ እንደ ማመሳከሪያ ማቅረብ ዳርዳሩ ካልገባችሁ ብዙ እንዳንራራቅ ትንሽ ልበል። ባጭሩ መሰሪና አደገኛ የሆነ የክፍፍል ሥራ ነውና ዝም ተብሎ መታለፍ የለበትም። ግድ የለም፣ አቶ ተክለጻድቅ ያንን ታሪክ በጻፉበት ጊዜ የተደረሰበቱ የእውቀትና የምርምር ገደብ ነበረባቸውና ይባላል ብለው ታሪክን በስማ ብለው ጻፉት እንበል። እንዴት አሁን በተደረሰበት የመረጃ ብቃት ዘመን ሊቁ ምሁሩ ተመራማሪ ፕሮፌሰር ተብዬ እንዲህ ያደርጋል? አሁን ባለን የኢትዮጵያ የፖለቲካ ሁኔታ የዚህ አይነቱ አተራረክ የሚጠቅመው ለነማን ነው? ለወያኔና አጃቢዎቹ ብቻ ነው እንጂ። ምክንያቱም ተልእኮውም ግቡም ወያኔያዊ ነው፣ ኢትዮጵያውያንን በመንደር በዘር መከፋፈል ነው። የኢትዮጵያ ሕዝቦች አብረው መታገልና ዴሞክራሲና እኩልነት የሰፈነበትን ስርዓት በጋራ መስርተው በአንድነት መኖር አይችሉምና ተገነጣጥለው የየራሳቸውን መንግስት መመስረት አለባቸው አልነበር ወያኔ የሚለው? የቱ ጋ ነው ልዩነታችሁ? የኛ ተመራማሪ ፕሮፌሰር ስራህ የትግራይ ወገኖቼን ከጎንደር ወገኖቼ ያፈራቅቃል፣ ያራርቃል። በተመራማሪ ተብየው ህሊና ውስጥ ክህደቱ የተደረገው በአጼ ቴዎድሮስ ላይ ነበርና ለትውልድ ሊስተላለፍ የተፈለገውም ይሄው ነው። ወይኔ ወገኖቼ፣ ወያኔ ይከፋፍላል፣ ሰውየው የበለጠ የክፍፍል ምክንያትና መሳሪያ ያቀብላል። እንዲህ ነው ሲረዳዱ የከረሙብን። ወያኔ በሰላምና በመረጋጋት መግዛት ይላል፣ ሰውየው የሌለውን መላ እየመከረና ወያኔ ቢገድልም ቢያስርና ቢያፈናቅልም እናንተ ይቅርታ ጠይቁ ይለናል። እዚያው ገጽ 12 ላይ አዳፍኔ የሚከተለውን ጽፏል። የሸዋው ንጉሥ ምኒልክ በሰሜኑ የኢትዮጵያ ክፍል የሚያገባው አልነበረም። ኧረ እባክህ፣ ያልታደለ ጆሮ አይሰማው ነገር የለም። ይህ ደግሞ ከየት የተገኘ እውቀት ነው? የትኛው ሊቅስ ሲሆን ደግሞ እንደዚህ አይነቱ እብደት እንደዋብ የሚጠራብን? መሰሪና ጥራዝ ነጠቁ መለስ ዜናዊ ይሆን? ይህ አንተ ልጄ ትለው የነበረ ህሙም ምኒልክ የኮሎኒያሊስቶችን የአፍሪካ መቀራመት እኩል ተዋግቶ ድርሻውን ያገኘ ነበርና ኮሎኒያሊስት ሆኖ ሊመደብ ይገባዋል ብሎ አንድ ሰሞን ጉድ አሰኝቶኝ ነበር። ክርስቶስ ተፈጥሮ በቸርነቱ አገላገለችን። የተማረ የተመራመረ ሰው ቁጥብ ነው። እንኳን የራሱ ህዝብ ባህል፣ ቋንቋና ታሪክ የሌላውን ያከብራል። የራሱንም መታረም ያለበትን በአግባቡ እንዲታረም እያሳሰበ በጎ በጎውን ይከላከላል፣ በጥርሱም በጥፍሩም። አንተ ግን ለዚህ አላደልህምና አዳፍኔ ውስጥ ቅኔ የመክሸፍ ምልክት ነው ብለህ አረፍከውና አስቆዘምከኝ። እረ ለመሆኑ የእንግሊዞቹ ኤዲየም ምንድን ነው ብዬ ብጠይቅህ እሱ የስልጣኔ ምልክት ነዋ የምትል መሆንህን አንተነትህን በቅጡ የሚያውቁ ሁሉ ምስክር ይሆነኛል። አጉል ሙገሳ ያወፈፈው መግደል ባይሆንለት ያስገድላል፣ መፍጀት ባይሆንለት ያስፈጃል፣ ጠቁሞ ያስይዝና ያስገርፋል። ባጭሩ ይሁዳነትን ደግሞ ደጋግሞ ይሰራል። ሲወርድ ደግሞ ስድብ ሙያው ይሆናል። የዘፈን ዳርዳሩ እስክስታ ነውና ዋለልኝንና ያን ትውልድ ለመስደብ እነ አስቴር አወቀን እነ እጅጋየሁ ሽባባውን መንደርደሪያ አደረካቸው። እነዚህ ስደተኞች የትም ተሰደው አገር አገር የአገር ብርቁ እያሉ ያላዝናሉ ስትል ወረድክባቸው እዚያው አዳፍኔ ውስጥ። ባድለን ነው እንጂ አሁን እንዲህ ያለው ቃል በዚህ እድሜ ላይ ሆኖ ግማሽ አካል አፈር ሆኖ ባለበት ካልታበደ በቀር ከጤነኛ ሰው አንደበት የሚወጣ ነው? ለነገሩማ መታፈር በከንፈር የሚለው ብሂል ላንተ የከሸፈ ነው። ለጨመር ለስድብ ዋሽንግተን ድረስ ሌላም ተልእኮ ነበር። ተንደር ድረስ ሄደህ እሸቱ ጮሌንና ያን ወሎየውን አስጠርቼ ያልክበትን የድምፅ ቅጂ አዳምጬ ወይ ፕሮፌሰር ዛሬም አልተሻለህም እያልኩና እየተገረምኩ አዳፍኔን ማንበብ ቀጠልኩ። ያ ደደቢት ያደደበው ክርፍፍ ዜግነትን ደረጃ አበጅቶለት ከኢትዮጵያዊነት በፊት ትግራይዋ ነኝ ሲል የነበረና እንደምንም ተንፏቆ ትሪፖሊ የደረሰ ጊዜ ደግሞ እኛ አረቦች ነን ካላመንከኝ ዜናዊ የሚለው ስሜን ተመልከት፣ ምንጩ የመን ነው። እንዲሁም በውጭና በአገር በቀል ባንዳዎች አንተኑ ጨምሮ ተደግፎ ደግሞ ስልጣን ላይ ሲወጣ ኢትዮጵያዊነት ተደራድሬና ፈልጌ የምቀበለው እንጂ እያለ ቆጤ ባጡን ሲቀበጣጥር የነበረን ቅዠታም ኢትዮጵያዊነት አንገትን ሰጥተህ የምትከራከርበት ሐቅ ሆኖ ሲታይህ የዋለልኝ መኮንን ኢትዮጵያዊነት ግን ተንሸዋረረብህና ወሎየው ብለህ ስትል ሰማሁህና ታዘብኩህ። አይ እድሜ ጠገብነት፣ አይ ተመራማሪነት፣ አይ ፍርድ አወቅነት። ያ ይሁን ግድ የለም። ኧረ ለመሆኑ ማንና ማንን ነው አስጠርተህ ያነጋገርከው? የምታወራው ሌላ፣ የምትጽፈው ደግሞ ሌላ። መጽሐፍ የተባለው ነገር ገጽ 259 ላይ የሚለው እንዲህ ነው። ዓመቱን ባላስታውሰውም በዩኒቨርሲቲ ኮሌጅ በነበርንበት ዘመን ብርሃነ መስቀልንና ዋለልኝን ጠርቼ አነጋግሬያቸው ነበረ። ኧረ ለመሆኑ ሰዎቹን ታስታውሳቸዋለህ ወይስ ኢህአፓና ያን ትውልድ የመስደብ ተልእኮህን ያሳካህ በመሰለህ ቦታና ጊዜ ሁሉ አንዱን ከአንዱ እያምታታህ ማቅረብ ስለማይገድህ ነው? ወይስ እድሜ ተጫነህና መርሳት እየበረከተ ነው? ጉዳዩን በጥሞና ላሰበው ሰው ሐቁ ያ ይመስለኛል። ወይ መካሪ ጠፍቷል፣ አሊያም አንተ አትሰማም። እዚህ ላይ ምን ማለቴ እንደሆነ ለመረዳት የሚከተሉትን አምስት አረፍተ ነገሮች ልብ ብለህ ተመልከትና መርምር። በ2003 ዓመተ ምህረት የክህደት ቁልቁለት ብለህ ካሳተምከው መጽሐፍ ላይ የተገኘ ነው። በወያኔ ጨቅላ አስተሳሰብ አንድነት ሁለት አይነት ነው። አንደኛው የፊውዳል አስተሳሰብ አዝማሪዎች የሚላቸው የሚያራምዱት ኢትዮጵያ የግዛት አንድነት ነው። ሌላው የህዝቦች አንድነት የሚሉት ነው። ግዛት ማለት መሬቱ ከሆነ ህዝቦች ከተባሉት ጋር እንዴት ነው እንዲህ ተለይቶ በቅራኔ ሊቆም የቻለው? የግዛት አንድነት መጥፎ ሲሆን የህዝቦች አንድነት ጥሩ ሊሆን የሚችለው እንዴት ነው? የዜግነት አንድነት የህዝብ አንድነት መሆኑን መገንዘብ እንዴት ፊውዳል ያሰኛል? ገጽ 37 ምኑ ከምኑ ጋር እየተነጻጸረ ነው እዚህ ጋር እየቀረበ ያለው? የግዛት አንድነት፣ የህዝቦች አንድነት፣ የዜግነት አንድነት፣ የህዝብ አንድነት የተያያዘ አንድ ሐሳብን በአምስት አረፍተ ነገሮች እንኳ መግለጽ እየተቸገርክ ነው ያለኸው ማለቴ ነው። እንዲያው ተነስተው እውነት፣ ዕውቀት፣ እምነት፣ ዕውቀት፣ እምነት፣ እውነት፣ እምነት፣ እውነት፣ ዕውቀት፣ አሊያም ሐሰት፣ ክሽፈት፣ ክህደት፣ ክሽፈት፣ ክህደት፣ ሐሰት፣ ክህደት፣ ሐሰት፣ ክሽፈት እያሉ ቃላትንና አረፍተ ነገሮችን እየደጋገሙና እያገላበጡ ቢጽፉት ምንም ጥቅም የለውም። እንዲያውም አነሰ ከተባለ ትዝብት ላይ ይጥላል፣ ሲበዛ ደግሞ ያስከስሳል። አዳፍኔ መጽሐፍ ሊባልና ለገበያ መቅረብ አይገባውምም ነበር። ለምን በለኝ። አንደኛ መጽሐፉ ቀደም ሲል ከጻፍካቸው ነገሮች የተለየ ይዞ የመጣው ምንም አዲስ ነገር የለውም። ሌላውና ዋናው ጉዳይ የአዳፍኔ ጠርቀም ያለ ክፍል ከገጽ 165 እስከ 208 ካሁን ቀደም ባቀረብካቸውና አንባቢዎች በጽሑፎችህ ላይ የሰጡትን ትችቶች ያካተተ ነው። እነዚህን በሌሎች ሰዎች የቀረቡ ትችቶች በመጽሐፍ መልክ ጠርዘህ ለገበያ ማቅረብ በሌላ አገር ቢሆን የሚያስከስስ ወንጀል ነው። ባያስከስስም ያስነቅፋል። እነ ተስፋዬ ሀፒሶ ሲነቀፉ ሰምተን ነበርና አንተንማ ማን ነቅፎህ? እንዲያውም ከበሮ ይደለቅልሃል እንጂ። ይህም አይነቱ የተስተካከለ የህሊና ዳኝነት ጉድለት ነው አንተን ልቅና ትውልድን ተሳዳቢ ያደረገ። ገና ያኔ ገና በቅርቡ ታግሎ የተሰዋውን ትውልድ መሳደብ በጀመርክ ጊዜ ነው ተው ተብለህ ተመክረ ቢሆን ኖሮ በጣም ተንጠራርተህ የአጼ ዮሐንስን ሰማዕትነት አታክቸለችልም ነበር። በእንቁላሉ በተቀጣህ ጥሩ ነበር። ስለ ሰማዕቶቻችን ጉዳይ ከተነሳ ሺግዜ ብትክድ ልትክድ ያልቻልከው ያብነ ጴጥሮስን ብቻ ነው። ግን እሳቸውንም ቢሆን እጅግ በጣም አርቀህ ከደመና ሁሉ በላይ አሳልፈህ ታስቀምጥና በቅርብ እንዳናያቸው ታደርጋለህ። አንድ ነገር ብዬ ልለፍ። እኛ ግን የትናንቱንም ሆነ የዛሬ ሰማዕቶቻችንን ባጠቃላይ ከናጼ ዮሐንስና ከዚያ በፊትም ጀምረን በነዋለልኝና ማርታ አድርገን እነ ደብተራውና ጓዶቹን አውስተን የቅርቦቹንም እነ ዳሮ ነጋሽና ሽብሬ ደሳለኝ እንቦቃቅላዎቻችንን ደብሬን ባቢሌንና ነብዩን አረስንቱን እነ ነጂብን እነ ውልጫፎን እነ አብዱራህማንን እነ አቸናፊና ብርሃኑ ዘለቀን እነ ቆፍጣኖቹን አንዳርጌ ብዙነህን ሁሉንም ከልባችን አናርቃቸው። ልጆቻችንን የልጅ ልጆቻችንን በነሱ እንሰይማለን። ቲያትራዊ ድርሰቶችን ጽፍላቸዋለን፣ ሲኒማን ሰራላቸዋለን። ላንተም የመሰሪ ባህርህን ቦታ እናሳጣህም። ከዚህ ጽሑፍ መጀመሪያ ላይ ክራንዳ አብዱል ፈታህ መጽሐፍ ገጽ 68 እስከ 69 የወሰድኩት የምላስ ተዋጊ የተግባር ተንበርካኪ ፋዘር አንቶኒ አይነት ገጸ ባህሪ ገና ድምጻችንን ከፍ አርገን እንዘምርላቸዋለን። እስከዚያው ግን በዝምታችን እናወድሳቸዋለን። አንተ ግን ጣትህን ወደ ሌሎች ከመጠቆም በቀር ለምታደርሳቸው ጥፋቶች ጸጸት ተሰምቶ ንስሐ የምትገባው ነገር የለህም። አንድ እኔም አንተም የምናቀው ነገር ላንሳልህ። ደርግ አጣሪ ኮሚሽን አቋቁሞ አንተንና ዶክተር በረከት ሀብተስላሴን የኮሚሽኑ ሊቃነ መናብርት አድርጎ ሰይሞ የአጼውን ዘመን ባለስልጣናት ኑና ታስራችሁ ተመርመሩ ብሎ ሲጋብዝ፣ አንድ ራስ መስፍን ስለሺ፣ ሁለት ብርጋዴር ጀነራል ሙሉጌታ ወልደ ዮሐንስ፣ ሶስት ፀሐዩ እንቁስላሴና ሁለት ወንድሞቻቸው ታደሰና ወርቁ ወገድ ብለውት ወደሚሄዱበት ሄደው ሳይመጡ ይቀራሉ። እናንተ የመርማሪ ኮሚሽን አባላት ለደርጉ በ24 ሰዓት ጊዜ ውስጥ መጣችሁ እጅ ካልሰጣችሁ ቋሚም ሆነ ተንቀሳቃሽ ንብረታችሁ ይወረሳል ብለህ አውጅ ብላችሁ መክራችሁ አዋጁም ታወጀ። ራስ መስፍን ስለሺ ከጅማ፣ ብርጋዴር ጀነራል ሙልጌታ ወልደ ዮሐንስ ከዝዋይ ተመልሰው ለእስራት እንግልትና ግድያ ተዳረጉ። ደርጉ ቤተሰብና ቤተዘመድ ምሬቱን በሐዘን እርሙን በእንባ ተራጭቶ እንዳያወጣ ከለከለ። ዘብ በየደጃፋቸው አቆመ። እኔ የቆሙትን ዘቦች ተጋፍቼ ብርጋዴር ጀነራል ሙሉጌታ ቤት ደርሼ ያገኟቸውን የቤተሰብ አባላት አጽናንቼ ወጣሁ። የመጣው ይምጣ ብዬ። አንተ ግን አሁን በአይንህን በጨው አጥበህ አዛኝ ቅቤ አንጋች ሆነህ ራስ አበበ አረጋይንና ራስ መስፍን ስለሺን የገደላችሁ ብለህ መጽሐፍ አንሶ አሜሪካ ለአሜሪካ እየዞርክ የኢትዮጵያ ሕዝብን በስድብ ትሞልጫለህ። ያገኘኸው አድማጭም በይሉኝታ ይሁን በሌላ ሲያጨበጭብልህ ከረመ። አንተ ደግሞ እንደማንኛውም ራስ ወዳድና አምባገነን ጭብጨባ ትወዳለህና ደግመህ ደጋግመህ አልከው። ልቀጥል። ማንም ሰው ለህሊናውም ሆነ ህጋዊ ፍርድ የምስክርነት ቃል ለመስጠት ምስክርነትን ከሚሰጥበት ጉዳይ ጋር በተያያዘ የተፈጸመው ሁኔታ ከቦታውና ጊዜው ጋር አያይዞ በወቅቱ የነበሩ ሰዎችን ቢቻል በስም በእድሜ በጾታ እየለየ ማቅረብ ይጠየቃል። አለበለዚያ የምስክርነት ቃሉ ተቀባይነት አያገኝም። ፕሮፌሰርም ቢሆን አንተ ግን ስሙን እንኳ በቅጡ የማታውቀውን ወይም ለማወቅ እንኳ ቅንጣት ያህል ሳትጨነቅ የመድኃኔዓለም ትምህርት ቤት ዳይሬክተርን ኢህአፓ ገደለው ትላለህ። ኢህአፓን እስከ ወነጀለና እስከ አስቆጠረ ድረስ ለአንተ ህሊናም ህግም የፍርድ ስርዓትም ስፍራ የላቸውም። በዚህ ጉዳይ ላይ አንድ ነገር ብዬ ልለፍ። ኢትዮጵያና ህዝቧ እንዲህ እንደሆኑ አይቀሩም። የህግ የበላይነት የሚሰፍንበት ፍትህ የሚሟላበት ቀን ይመጣል። ያኔ ኢህአፓ እንኳ ይቅር ብሎ ቢተውህ እኔ በማትኖርበት ለፍርድ አቀርብሃለሁ። እስከዚያው ግን አንተ መድረክና አድማጭ ከተገኘ ሌላው ቀርቶ ደርግ በተለይም ቡከኑ ኮሎኔል ቆሻሻ ስራውን እንዲሰሩለት እያደረገ ከተጠቀመባቸው በኋላ የገደላቸውን የአራት ኪሎውን አረመኔ እብድ ግርማ ከበደን የገደለው እንዲሁም ትንሽ ገንዘብ የነበራቸው እንደነጨው በረንዳ ባለቤት የነበሩትን አባኮራን አባቦራን የአዲስ ከተማ ቡና ቤት ባለቤት አቶ ከተማ ብሩን የነጻነት ጎህ ባለቤትን አረ ስንቱን እጠቅሰዋለሁ ለገንዘባቸው ሲል ብቻ እንደነ ፍቃዱ አስቻለው አይነቱን የአዲስ አበባ ገዳይ የከፍተኛ ቢወት ጥበቃ አባላትን አስተባብሮ ምስኪኖቹን ሌሊት ከቤታቸው እያወጣ የፈጃቸውን አረመኔ ሻለቃ ብርሃኑን የገደለውም ኢህአፓ ነው እያልክ ለፍፍ። زندرو مدركم تغينتو لنا بمدر امريكا يزتعيني اسرهان دي شبر تقباري فتصموتن شبر تنوج باسم باننا بقوارا سلطنو يستمار راجو يحبا نبار بتلس مالنا اللبك جيتاوني تمام منبق من ما يدرقو على
Oh, man.